ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ የካቲት 30 2008 ዓ ም ዝግጅታችን ተጀመረ። ጤና ይስጥልን፣ እንደምን አመሻችሁ።
እንደምን አመሻችሁ ክቡራትና ክቡራን አድማጮች። አስተናጋጆቻችሁ ሰሎሞን አባተና
እኔም አዲሱ አበበ ነን።
ጁሌ ረመንግረን ጁሌ ናኖ ሸንተማ ኡሊቲ ወርካን በቸው ሳምስ ጠመኑን ደኛ መማትረጋ አርገን
የታሰሩ ተማሪዎች ከ50 በላይ እንደሆኑ የተጎዱም መኖራቸውን የሚናገር ትናንት አዲስ አበባ በሚገኘው የአሜሪካ ኤምባሲ ፊት ለፊት ሰልፍ ወጥቶ የነበረ የአዲስ አበባ ዩኒቨርሲቲ ተማሪ ነው የሰማችሁት። በአብይ ርዕስ ዘገባ አለን። አሁን አርዕስተ ዜናውን አዲሱ ያሰማናል።
አምስት የዩናይትድ ስቴትስ ኮንግረስ አባላት የቀድሞ ጋምቤላ አስተዳዳሪ ከእስር እንዲለቀቁ ለፕሬዚዳንት ኦባማ ደብዳቤ ላኩ። ሶማሊያ ውስጥ የደረሰ ፍንዳታ 3 የፖሊስ መኮንኖችን ገደለ። በሌላ በኩል ደግሞ የአልሻባብ ነውጠኞች የውጭ ተዋጊዎችን አባረርን ይላሉ። የደቡብ አፍሪካው ፕሬዚዳንት የናይጄሪያ ጉብኝታቸውን ቀጥለዋል። የሚሉ ዋና ዋና ዜና ናቸው።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
አምስት የዩናይትድ ስቴትስ ምክር ቤት አባላት በእስር ላይ የሚገኙት የቀድሞ የጋምቤላ አስተዳዳሪ እንዲለቀቁ የጠየቁበትን ደብዳቤ በትናንትናው ዕለት ለፕሬዚዳንት ባራክ ኦባማ ልከዋል። የምክር ቤት አባላቱ በኢትዮጵያ ይፈጸማል ያሉት የፖለቲካ መሪዎች አፈና እንዲቆም ሚስተር ኦባማ ግፊት ያደርጉ ዘንድ ጠይቀዋል። ደብዳቤውን ተንተርሶ የተጠናቀረውን አጭር ዘገባ አሉላ ከበደ ያቀርባል።
ላለፉት 2 ዓመታት በፖለቲካ እስረኝነት እየማቀቁ ነው ያሏቸው የቀድሞ የጋምቤላ አስተዳዳሪ አቶ ኦኬሎ አክዌ ይለቀቁ ዘንድ ፕሬዚዳንት ኦባማን የጠየቁበትን ደብዳቤ የጻፉት የመካከለኛው ምዕራብ ዩናይትድ ስቴትሷ የሚኒሶታ ክፍለ ግዛት እንደራሴዎች ሪክ ኖላን፣ ኪት አሊሰን እና ቤቲ ማኮለም እንዲሁም የፍሎሪዳ ክፍለ ግዛቱ እንደራሴ አልሲ ሃስቲንግስ እና የሮድ አይላንድ ወኪል ዴቪድ ሲሲሊን ናቸው። አምስቱም የዲሞክራቲክ ፓርቲ አባላት ናቸው። ኦኬሎ ያለ ፍትህ ከታሰሩና ከታፈኑ የተቃውሞ ድምጾች አንዱ ናቸው ያሉት የምክር ቤቱ አባላት እንደ አውሮፓውያን የዘመን አቆጣጠር በታህሳስ 2003 ዓ.ም በጋምቤላ የተፈጸመውን የአኝዋኮች ግድያ አስመልክቶ የኢትዮጵያን መንግሥት ተቃውሞ በመናገራቸው ነው የታሰሩት ሲሉም ተችተዋል። ታያይዘውም ብጥብጡን ተከትሎ ኦኬሎ ከሀገር ለመኮብለል መገደዳቸውን፣ ኋላም በኖርዌይ የፖለቲካ ጥገኝነት ማግኘታቸውንና እንደ አውሮፓውያን የዘመን አቆጣጠር በመጋቢት 2014 ዓ.ም ወዳጅ ዘመድ ጥየቃ ከተጓዙባት ደቡብ ሱዳን በኢትዮጵያ መንግሥት የደህንነት ሠራተኞች ታፍነው መወሰዳቸውን፣ የከፋ ባሉት የኢትዮጵያ ጸረ ሽብር ሕግም ተከሰው ወህኒ መውረዳቸውን በደብዳቤያቸው ዘርዝረዋል። በተቃዋሚ የፖለቲካ መሪዎች ላይ ይፈጸማል ያሉት አፈና በእጅጉ የሚያሳስባቸው መሆኑን ያመለከቱት የምክር ቤቱ አባላት ፕሬዚዳንት ኦባማ ባለፈው ዓመት ኢትዮጵያን ከመጎብኘታቸው ጥቂት ቀደም ብሎ አንዳንድ የፖለቲካ እስረኞችና ጋዜጠኞች መለቀቃቸውን አስታውሰው ዩናይትድ ስቴትስ ከዚያች አገር ጋር ያላትን ዲፕሎማሲያዊ ግንኙነት ተጠቅማ የፖለቲካ እስረኞቹ እንዲለቀቁ ግፊት ማድረግ እንዳለባት ግልጽ አመላካችም ነው ብለዋል። የምክር ቤት አባላቱ አክለውም ዩናይትድ ስቴትስ ግዙፍ ቁጥር ያለው የኢትዮጵያውያን ማህበረሰብ መኖሪያ መሆኗን ጠቁመው ኢትዮጵያውያን አሜሪካውያን በትውልድ አገራቸው የሚፈጸምባቸውና አሁንም እየተካሄደ ያለ ያሉት የሰብአዊ መብት ጥሰት በእጅጉ እያሳሰባቸው መሆኑንም በደብዳቤያቸው ገልጠዋል።
ሶማሊያ ዋና ከተማ ሞቅዲሾ ውስጥ በሚገኝ አንድ የፖሊስ ጣቢያ አቅራቢያ ዛሬ ረቡዕ በደረሰ የመኪና ላይ የተጠመደ ቦምብ ፍንዳታ ቢያንስ 3 የፖሊስ መኮንኖች መገደላቸው ተሰማ። የሞቅዲሾ ፖሊስ ዋና ኮሚሽነር አሊ ሄርሲ ባሬ እንደገለጹት በፍንዳታው ክፉኛ የቆሰለው አሽከርካሪ ወዲያው በቁጥጥር ስር ውሏል። ፖሊስ ምርመራ እያካሄደ መሆኑንም ባሬ ጠቅሰዋል። የዛሬው ጥቃት ከትናንት በስቲያ ሰኞ በለድዊን ውስጥ ከደረሰውና 2 የአፍሪካ ህብረት ወታደሮችን ጨምሮ 6 ሰዎች ከተገደሉበት ጥቃት የተከተለ መሆኑ ነው። በሌላ በኩል ደግሞ የአልሻባብ ነውጠኞች የውጭ ዜጎች የሆኑ ተዋጊዎችን ከሶማሊያ አውደግሌ ከተማ ዛሬ ማለዳ አባረናቸዋል ሲሉ አስታውቀዋል። አንዱላስ የሚባለው የአልሻባብ ራዲዮ ይፋ ባደረገው ዘገባው አንዳሉስ የሚባለው የአልሻባብ ራዲዮ ይፋ ባደረገው ዘገባው ከሄሊኮፕተር የወረዱትና ወደ ከተማይቱ ሊዘልቁ ያቀዱት ልዩ ኃይሎች በአልሻባብ ሚሊሻዎች ከፍተኛ ተቃውሞ ደርሶባቸው ሲመለሱ ተገድለዋል ይላል። ሄሊኮፕተሯ ከማረፏ በፊት ተኩስ ተከፍቶ እንደነበር የገለጹት የአልሻባብ ሚሊሻዎች ከመካከላቸው አንድ ሰው መገደሉንም ጨምረው ተናግረዋል።
የደቡብ አፍሪካ ፕሬዝዳንት ጄኮብ ዙማ በናይጄሪያ የጀመሩትን የሶስት ቀናት ጉብኝታቸውን በመቀጠል በሁለቱ የኢኮኖሚ ባለጸጋ አገሮቻቸው መካከል ያለው ግንኙነት በሚጠናከርበት ሁኔታ ላይ እየመከሩ መሆናቸው ተገለጠ። የናይጄሪያው ፕሬዝዳንት የሚስተር ቡሃሪ የመገናኛ ብዙሃን ልዩ አማካሪ ጋርባ ሼሁ በሰጡት መግለጫ የፕሬዝዳንት ዙማ ጉብኝት ለሁለቱም አገሮች እጅግ ጠቃሚ መሆኑን አውስተው በተለይም ናይጄሪያ ኢኮኖሚዋን ከነዳጅ ምርት ወደ እርሻና ማዕድን የለወጠችበት ወቅት መሆኑንና እነዚህ ደግሞ ደቡብ አፍሪካ በእጅጉ የምትተማመንባቸውና አመርቂ እድገት ያስመዘገበችባቸው የኢኮኖሚ ዘርፎች መሆናቸውን አመልክተዋል። ሁለቱ መሪዎች የጦር መሳሪያ ምርትን ጨምሮ በተለያዩ የደህንነት ትብብር ላይ መወያየታቸውንም የፕሬዝዳንት ቡሃሪ አማካሪ ጨምረው ተናግረዋል። የሁለቱ አገሮች መሪዎች የአሁኑ ውይይት ቀደም ሲል በሌላ የደህንነት ጉዳይ ላይ ከነበራቸው አለመግባባት ቀጥሎ የተካሄደ መሆኑ ነው። ያም የደቡብ አፍሪካው MTN የቴሌፎን ኩባንያ አክራሪውን የቦኮ ሃራም ቡድን ይረዳል ሲሉ ፕሬዝዳንት ቡሃሪ ትናንት ሰኞ መክሰሳቸው ነው። ምንም እንኳ ፕሬዝዳንት ቡሃሪ በቀጥታ MTN ቦኮ ሃራምን ይረዳል ብለው ክስ ባይመሰርቱም ኩባንያው ግን ያለ ሲም ካርድ የሚገለገሉትንና ያልተመዘገቡትን ደንበኞቹን እንዲሰርዝ የቀረበለትን ጥያቄ አላሟላም ሲሉ የናይጄሪያው ፕሬዝዳንት አማካሪ ጋርቡ ሼሁ ተናግረዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ለዩናይትድ ስቴትስ ፕሬዚደንትነት ለመወዳደር የፓርቲዎቹን እጩ ለመለየት በሚደረገው ውድድር ትናንት ትኩረት ስበው የዋሉት የሚችጋንና የሚሲሲፒ ጠቅላይ ግዛት ናቸው። በሚችጋን በተካሄደው ምርጫ ዲሞክራቱ በርኒ ሳንደርስ በአጠቃላይ ድምፅ እየቀደሙ ያሉትን ሂላሪ ክሊንተንን ለጥቂት አሸንፈዋል። በሚሲሲፒ ደግሞ ሂላሪ ክሊንተን ሳንደርስን በብዙ ድምፅ ቀድመዋቸዋል። ከሪፐብሊካውያኑ ዶናልድ ትራምፕ በሁለቱም ጠቅላይ ግዛቶች ማሸነፋቸውን ቀጥለዋል። መጽሔት ዘገባ አለው።
እስራኤልን እየጎበኙ ያሉት የዩናይትድ ስቴትሱ ምክትል ፕሬዚዳንት ጆ ባይደን በፍልስጤማውያን የተፈጸሙትን ጥቃቶች በጥላቻ ላይ የተመሠረተ አመፅ በማለት ድርጊቱን አወገዙ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነትንያሁ በተገኙበት ላይ ንግግር ያደረጉት ባይደን በትናንት ዕለት በስለት ተወቅቶ ሕይወቱ ያለፈው አሜሪካዊ ግድያ የሽብር ሥራ ነው ማለታቸውም ተሰምቷል። የሰለጠኑ መሪዎች ይህን አይነቱን አመፅ ተገቢ ነው ብለው አያምኑም ሲሉም ተደምጠዋል። የአሜሪካው ምክትል ፕሬዚዳንት ነተኛሁ በበኩላቸው ለዚህ አይነቱ ጥቃት ምንም አይነት ማስተባበያ አይገኝለትም ብለው የፍልስጤማውያኑን ድርጊት በአለማውገዛቸውም ነቅፈዋቸዋል።
የተባበሩት መንግስታት ድርጅት የሶሪያ ልዩ መልእክተኛ ስቴፋን ደሚስቱራ ከሶሪያ ተዋጊ ወገኖች ጋር ለታቀደው የሰላም ድርድር ዛሬ ጄኔቭ ገብተዋል። ልዑካኑ በሙሉ ተጠናቀው ባለመድረሳቸው ድርድሩም ዘግይቶ እንደሚጀመር ነው የተገለጸው። የመንግስታቱ ድርጅት መልእክተኛ ቃል አቀባይ ጄሲ ቻሂን አንዳንዶቹ ልዑካን ከእሁድ ወይም ከሰኞ በፊት ጄኔቭ ሊገቡ እንደማይችሉ ገልጸዋል። የመንግስታቱ ድርጅት እንዳስታወቀው ለልዑካኑ መዘግየት የሚሰጠው አንዱ ምክንያት የሎጂስቲክስ አደላደል ነው። የሶሪያ መንግስትም ለድርድሩ ዘግይቶ እንደሚደርስ መግለጹ ለመጪው ሰኞ የታቀደው የሰላም ውይይት በፕሮግራሙ መሰረት እንደማይከናወን አንድ አመላካች መሆኑ ተገልጿል።
በከፍተኛ ሁኔታ የታጠቁ ቢያንስ 10 የሚሆኑ የአፍጋን ታሊባን ተዋጊዎች ከደህንነት ኃይሎች ጋር በፈጠሩት የተኩስ ልውውጥ የተቀነባበረ ጥቃት ማካሄዳቸውን የአፍጋኒስታን ደቡባዊ ክፍለ ሀገር ሄልማንድ ክፍለ ሀገር ባለሥልጣናት አስታወቁ። ዛሬ ረቡዕ ማለዳ ላይ ግሬሽክ ወረዳ ውስጥ የተካሄደው ጥቃት ኢላማ ያደረገው የፖሊስ ክፍሉን ጠቅላይ እዝ እና የአፍጋኒስታን የስለላ መስሪያ ቤትን እንደነበርም ታውቋል። የክፍለ ሀገሩ የደህንነት ባለሥልጣን አብዱል ጃባር ኳራማን ለቪኦኤ እንደገለጡት በተካሄደው የተኩስ ልውውጥ 9 ነፍሰ ገዳዎች በሴኪሪቲ ኃይሎች ተገድለዋል። ነፍሰ ገዳዮቹ በሙሉ የውጭ አገር ዜጎች መሆናቸውንና ከመካከላቸውም ቦምብ የታጠቁ እንደነበሩባቸው ባለሥልጣኑ ጨምረው ተናግረዋል። ቡድኑ ለጥቃቱ ኃላፊነት እንደሚወስድ የገለጠው የታሊባን አፈቀላጤ ቃሪ ያሶፍ አህመድ ለቪኦኤ ሲናገር በአፍጋኒስታን የደህንነት ተቋም ላይ ከፍተኛ ድል ተቀዳጅተናል ብሏል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 30 2008 ዓ.ም ምሽት ፕሮግራም ነው።
የገቢ መዛባት ነው እና ብዙ ሰው ድህነት አጥቆታል እና ሀብቱ ወደ ተወሰኑ ሰዎች ጋር ሄዷል። በዛ አንተ ስትመለከተው የሚስተር ሳንደርስ እና የትራምፕ ደጋፊዎች አንድ ናቸው እና
እናም በመሪ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር የሆኑት ዶክተር ሰይድ ሐሰን በዲሞክራሲ በተግባር ፕሮግራም የዩናይትድ ስቴትስን ፕሬዚዳንታዊ ምርጫ በስፋት ያብራራሉ።
እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ክቡራትና ክቡራን፣ አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በትናንትና ዕለት በአዲስ አበባ ዩኒቨርሲቲ ከሶስት ካምፓሶች የተውጣጡ በብዙ ቁጥሮች የሚገመቱ ተማሪዎች ሽሮ ሜዳ አካባቢ ወደሚገኘው አሜሪካ ኤምባሲ በማምራት እኛ ሽብርተኞች አይደለንም፣ የኦሮሞን ሕዝብ መግደል አቁሙ የሚሉ መፈክሮችን በማሰማት ሲቃወሙ እንደነበር ሮይተርስ ዘግቧል። ተቃውሞውን ሲያሰሙ ከነበሩት መካከል አንዱ ተማሪ ለአሜሪካ ድምፅ አስተያየቱን ሲሰጥ ከተቃውሞ በኋላ ከ50 በላይ ተማሪዎች መታሰራቸውን ተናግሯል። ጃለኔ ገመዳ ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች።
ሮይተርስ የሰብአዊ መብት ተሟጋች ድርጅቶችንና መቀመጫቸውን ዩናይትድ ስቴትስ ያደረጉ ተቃዋሚዎችን በምንጭነት ጠቅሶ እስካሁን ከ200 ሰው በላይ መገደሉን ዘግቧል። እስካሁን በመንግስት በኩል ይህን ቁጥር በተመለከተ ምንም የተባለ ነገር የለም ይላል ዘገባው። ይህን ግድያ የተቃወሙ ተማሪዎችም ተቃውሟቸውን ለማሰማት ሰልፍ መውጣታቸውን እንደገለጸው የጠቀሰው የሮይተርስ ዘገባ ያነጋገራቸው ተማሪዎች ተቃውሟቸው ሰላማዊ መሆኑን ለማሳየት ነጭ ጨርቅ ይዘው እንደነበር ጠቅሷል። በሌላ በኩል ስሙን መግለጽ ያልፈለገ አንድ ተማሪ ለአሜሪካ ድምፅ እንደተናገረው ተማሪዎቹ ተቃውሟቸውን ለማሰማት ከአዲስ አበባ ዩኒቨርሲቲ 4 ኪሎ፣ 5 ኪሎ እና 6 ኪሎ ካምፓስ በተለያየ አቅጣጫ ተቀጣጥረው ተቃውሟቸውን ሲያሰሙ እንደነበር ተናግሯል። በኦሮሚያ ውስጥ እየተደረገ ያለው ግድያ እንዲቆም መጠየቅ ዋና የተቃውሞ መነሻቸው እንደሆነ የገለጸው ይህ ተማሪ የሰልፉን ሰላማዊነት ለታጣቂዎች ለማሳየት ነጭ ጨርቅ ወደ ላይ ከፍ በማድረግ ለማሳየት ሞክረው እንደነበር ይናገራል። ሆኖም ግን ፖሊስ ሰልፉን በድብደባ እንደበተነው ይገልጻል። ከዚያም በርካታ ተማሪዎች በፖሊስ ቁጥጥር ስር ውለው ገሚሶቹ ጉለሌ ክፍለ ከተማ ስር ባለው ፖሊስ ጣቢያ መታሰራቸውን ይናገራል።
ታስረው ያሉት ልጆች ከ50 በላይ ይሆናሉ። ገሚሶቹን የት እንዳሰሯቸው አናውቅም፣ መረጃም የለንም። የ18 ተማሪዎች ስም በእጃችን ይገኛል። ገሚሶቹ በጉለሌ ፖሊስ ግቢ ውስጥ ታስረው ይገኛሉ።
በእጄ ላይ ይገኛል ያለውን የ18 ተማሪዎች ስም ዝርዝር ያነበበልን ይኸው ተማሪ በታጣቂዎች ድብደባ ከተጎዱና ከተሰባበሩት ተማሪዎች መካከል የተወሰኑት በየዘመዶቻቸው ቤት በድብቅ ሕክምና እያገኙ የተወሰኑት ደግሞ ሆስፒታል በሕክምና ላይ እንደሚገኙ ገልጿል። እስካሁን የዩኒቨርሲቲው መግቢያና መውጫ በታጣቂዎች ተገቦ እንደሚገኝ ይኸው ተማሪ ገልጿል። የተማሪዎች መታሰርን በተመለከተ እስካሁን ዩኒቨርሲቲው ያለው ነገር የለም። ይህንኑ ሁኔታ ለማጣራት ወደ ጉለሌ ፖሊስ ደውለን ስልኩን ያነሱት ሰው ከኃላፊው ጋር እንደሚያገናኙን ከገለጹልንና ካገናኙን በኋላ ከየት እንደደወልን ገልጸን ስልኩ ተቋርጧል። ወዲያውኑ መልሰን ስንደውልም ስብሰባ ላይ መሆናቸው ተነግሮናል።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
በዓለም አቀፉ ገበያ የተሻለ ዋጋ የሚያገኙበት ሁኔታ ሊመቻችላቸው እንደሚገባ ኢትዮጵያውያን ቡና አምራቾችና ላኪዎች ተናግረዋል። በአዲስ አበባ የተካሄደው ዓለም አቀፍ የቡና ጉባኤ ጉዳዩ ትኩረት እንዲያገኝ መነሻ ሊሆን እንደሚችልም ለአሜሪካ ድምፅ አስረድተዋል። ኢትዮጵያን ጨምሮ ቡና አምራችና ላኪ ሀገሮች እንደ ነዳጅ አምራች ሀገሮች ኦፔክ አይነት ድርጅት ሊኖራቸው እንደሚገባም እምነታቸውን ገልጠዋል። እስክንድር ፍሬው በጉባኤው ተገኝቶ ያጠናቀረው ዘገባ ነው።
ቡና አምራች ሀገሮችና ገበሬዎቻቸው የሚያገኙት ገቢ የጥቁሩን ወርቅ ተፈላጊነት ያህል አይደለም። በየአመቱ ወደ 500 ቢሊዮን ስኒ ቡና በሚጠጣባት ዓለም የአምራቾቹ ተጠቃሚነት በተፈለገው ደረጃ ላይ አለመሆኑ አነጋጋሪ ሆኖ ቆይቷል። ኢትዮጵያን ጨምሮ በተለያዩ ሀገሮች ያሉ ቡና አምራቾችና ላኪዎች ዋጋ የመተመን ገበያውንም የመወሰን አቅማቸው ዝቅተኛ ነው። በዚህ ጉዳይ ላይ ሙሉ ስልጣን ያላቸው ዓለም አቀፍ ከበርቴዎች መሆናቸውን በአዲስ አበባ በተካሄደው የቡና ጉባኤ ላይ የተሳተፉ ኢትዮጵያውያን አምራቾች ተናግረዋል። በደቡብ ክልል የሚገኘውና በቤተሰብ የተያዘው የዳዊ የቡና ልማት ድርጅት ስራ አስኪያጅ አቶ ወርቁ አዶ ከነዚህ ተሳታፊዎች አንዱ ናቸው።
እኛ አምራቾች 1 ኪሎ ቡና በ3 ብር ሽጠን ምናልባት አንዷን ሲኒ $3 ይሸጣል ማለት ነው። በዚህ መካከል ያለው ልዩነት ለገበሬው ወይንም ለቡና አምራቹ እየገባ አይደለም። ስለዚህ ከፍተኛ ጥቅም የሚያገኙት ማልቲናሽናልስ ናቸው። ይሄ ፍትሃዊ መሆን አለበት፣ መታረም አለበት።
እነኚህ ዓለም አቀፍ ድርጅቶቹ የቡና ድርጅቶች ናቸው የበለጠ ጥቅም የሚያገኙት ነው።
የበለጠ ለምሳሌ በዓለም አቀፍ በንግዱ ላይ ያሉት ቆልቶ አፍልቶ የሚሸጡት ከገበሬው በብዙ ሺህ ፐርሰንት የተሻለ ጥቅም እያገኙ ቡና አምራቹ ወይም ቡና ገበሬው ከዚህ ከንግድ ሰንሰለት ተጠቃሚ እየሆነ አይደለም። ለምሳሌ የሚሸጠው ዋጋ ፍትሃዊ አይደለም። ይህንን ቡና ደግሞ በዓለም አቀፍ ደረጃ ላይ ስታይ በሞኖፖሊ ነው የተያዘው እና ሞኖፖሊውን የሚያዙት እነዚህ ማልቲናሽናል ሀብታም ገዢዎች ናቸው።
በሞኖፖሊ ሲሉ ጠቅልለው የያዙት ጥቂት ሀብታም ድርጅቶች ናቸው።
ጥቂት ሀብታም ድርጅቶች ናቸው ቡናን የሚቆጣጠሩ እና በዚህ የተነሳ ትክክለኛ የሆነ ፍትሃዊ የሆነ ዋጋ ገበሬው አርሶ አደሩ እያገኘ አይደለም። ስለዚህ ይሄ ነገር ከዚህ ስብሰባ ላይ አንድ ነገር መገኘት አለበት የሚል እምነት አለኝ። ያለበለዚያ አንድ ገበሬ ከቡና ጥቅም ካላገኘ ከዛ አካባቢ እየሸሸ ሄድና ወደፊት ቡና ባለቤት ሊያጣ ነው። እያንዳንዱ ሰው ትክክለኛ የሆነ ፍትሃዊ የሆነ ዋጋ ካላገኘ መቀጠልም ያስቸግረዋል። የቡና እርሻ እንደምታወቀው ብዙ ገንዘብ፣ ብዙ ኢንቨስትመንት የሚጠይቅ ነው። ከተደረገው ኢንቨስትመንት ጥቅም ካልተገኘ ዘላቂነቱ አጠራጣሪ ነው። ስለዚህ ይሄ ድርጅት ኢንተርናሽናል ኮፊ ኦርጋናይዜሽን ይሄንን ጉዳይ በትልቅ ደረጃ ማየት እንዳለበት ይታየኛል።
የቡና አምራች ሀገሮችና አርሶ አደሮች የተጠቃሚነት ደረጃ ሲያነጋግር የቆየ ቢሆንም ውጤት ሲገኝ ግን አልታየም። የፈረጠመ ጡንቻና የገዘፈ አቅም ያላቸውን ዓለም አቀፍ ከበርቴዎች ተጋፍቶ ፍትሃዊ ሁኔታ መፍጠሩም ቀላል የሚባል ስራ አይደለም። ኢትዮጵያዊው ቡና አምራች ግን ለዚህ ቁልፉ ነገር የተባበረ አቋም መያዝ መሆኑን ይናገራሉ።
አሁን ለምሳሌ በዓለም ገበያ ላይ የኮሞዲቲን ሁኔታ ስናይ ነዳጅን መውሰድ እንችላለን። ከነዳጅ ቀጥሎ የሚመጣ ቡና ነው። ኦፔክ ወይንም የነዳጅ ድርጅት ጠንካራ ስለሆነ የነዳጅ አምራቾች ሀገር ድርጅት ጠንካራ ስለሆነ እስከ ቅርብ ጊዜ ድረስ የዓለምን የነዳጅ ዋጋ ሲቆጣጠር ቆይቷል። ወደዚህ ወደ ቡና ስንመጣ ደግሞ ቡና አምራች ሀገሮች ተጠናክሮ ተደራጅቶ ቁርጠኛ የሆነ አቋም ወስደው መቋቋም ቢችሉ የቡና ገበሬ ከዚህ ከቡና ስራ ትክክለኛ የሆነ ፍትሃዊ የሆነ ዋጋ ሊገኝ ይችላል የሚል ግምት አለ።
የተባበረ አቋም መያዙ ግን ገና ብዙ ስራ የሚጠይቅ ይመስላል። በክልሉ ያሉ አርሶ አደሮች የሚያመርቱትን ቡና ለዓለም አቀፍ ገበያ የሚያቀርበው የኦሮሚያ ቡና ገበሬዎች ህብረት ስራ ዩኒየን ምክትል ዋና ስራ አስኪያጅ አቶ ደሳሌ ጄና ይህንኑ ነው የሚያስረዱት።
በእርግጥ እንደዚህ አይነት ስምምነት ቢኖር የተሻለ የመደራደር አቅምን ማጎልበት ይችላል። ቡና አምራቾች ብቻ አይደሉም። ከቡና አምራቾች አገሮች ብቻ ሳይሆን እዚህ ሀገር ራሱ ቡና የሚሸጡ እንግዲህ አሁን በሶስት መልክ ነው የሚመረተው ቡናው። አንደኛ ነገር አርሶ አደሩ ወደ 95% የሚሆን ያመርታል። እንደገና ደግሞ 5-7 ደግሞ ፐርሰንት የሚሆን ሰፋፊ ድርሻ ያላቸው መንግስትና ግለሰቦች ያመርታሉ። ሌሎቹ እንግዲህ ብዙውን ድርሻ የያዙ ደግሞ ኤክስፖርተሮች ደግሞ ያው ከጨረታ እየገዙ ነው የሚልኩት። በአርሶ አደሮች የሚመረተውን ከዛ በጨረታ እየገዙ ነው ወደ ውጭ የሚልኩት። እዚህ ሀገር ራሱ ስምምነት የለም። እነዚህ ወደ ውጭ የሚልኩ የቡና ላኪዎች ራሳቸው ተስማምተው የመደራደር አቅማቸውን ለማጎልበት ተስማምተው በዋጋ አሰጣጥ ላይ ስምምነት ስለሌለ ማንኛውም ሰው እንደፈለገ ቡናን ስለሚሸጥ የኢትዮጵያን ቡና ዋጋ እንደውም ይልቁንም በጣም ዋጋው እንዲወርድ ያደረገው አንዱ ይሄ ነው። ስለዚህ አቅምን አንድ ላይ አሰባስበው ወይ ደግሞ ተስማምተው የመደራደር አቅምን አጎልብቶ ቡናን ለመሸጥ ሙከራ ቢደረግ በእውነት ምንም ጥርጥር የለውም የኢትዮጵያ ቡና ዋጋ በጣም የተሻለ ይሆናል። ከዛ አልፎ ተርፎ ደግሞ በአለም ደረጃ የቡና አምራች ሀገሮች ይሄንን በዘነት ተስማምተው ልክ እንደ ኦፔክ ሀገሮች ቢሰሩ የበለጠ የቡና ዋጋ የተሻሻለ ይመጣል። እንደውም ከነዳጅ የበለጠ ቡና ኮንሰምፕሽኑ የጨመረ ነው የሚመጣው። ምክንያቱም ምግብ ነው። ነዳጅ በተለያየ መልኩ ሊተካ ይችላል። ይሄኛው ግን በምንም ሊተካ የሚችል ስላልሆነ የመደራደቅ ምን ማጎልበት ይቻላል። ግን በአንድ ሀገር ውስጥ እንደ ኢትዮጵያ ብንወስድ የኢትዮጵያ የቡና ላኪዎች መስማማት አለባቸው በዋጋ አሰጣጥ ላይ። ይህም ደግሞ በኢትዮጵያ ቡና ላኪዎች ማህበር በኩል እየተሞከረ ነው የሚገኘው ወደ አንድነት ለማምጣት። ሁለተኛ ነገር ቡና አምራች ሆኑ ደግሞ አገሮች የአፍሪካም የሌሎችም አገሮች አንድ ላይ ተባብረው ይህንን አንድ የሚያደርግ ወይ ደግሞ አንድነት የሚያመጣ መድረክ ቢኖርና ቢነጋገሩ በየጊዜው ፈታኝ የሆነው የዓለም ቡና ዋጋ በተወሰነ ደረጃ ሊሻሻል እንደሚችል ተስፋ እናደርጋለን።
ከገበሬዎች ማሳ እስከ ዓለም አቀፉ ገበያ ያለውን የግብይት ሰንሰለት ማሳጠር ጊዜያዊ መፍትሄ እንደሚሆንና የተሻለ ዋጋ እንደሚያስገኝ የተናገሩም አሉ። በደቡብ ክልል አማሮ ወረዳ የሚገኘው አማሮ ጋዮ የቡና ልማት የሽያጭ አስተባባሪ ሃና ቶማስ ከነዚህ አንዷ ናት።
ትስስር ከገዣችን ጋር ቀጥተኛ ሆነ ግንኙነት ካለ ጥሩ ዋጋ የማግኘት እድላችን በጣም ሰፊ ነው። አሁን ያው በአለም ላይ ያለው ሆነ ገዢዎች ቀጥተኛ ግንኙነት ከአምራቹም ጋር ስለሌላቸው ዋጋውም የወረደ ነው የሚሆነው።
ሰንሰለቱ ሲበዛ የግብይት ሰንሰለቱ ሲበዛ የመጠቀማችሁ እድል እየቀነሰ ይሄዳል።
እየቀነሰ ነው የሚሉት ግን እኛ ጋር እስካሁን ድረስ ያው ቀጥተኛ ግንኙነት ነው ከገዢዎቻችን ጋር ያለን።
ለጊዜው ባለው የገበያ ሁኔታ ቢቀጥሉም በሂደት የተሻለ ነገር እንደሚመጣ ኢትዮጵያውያኑ ቡና አምራቾችና ላኪዎች ተስፋ አድርገዋል። የቡና መገኛ በሆነችው ሀገራቸው የተካሄደው ጉባኤም ሂደቱን እንዲያፋጥን ይጠብቃሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርና መሰግናለሁ ለዘገባው። ወደ ተከታዩ ዘገባ እንለፍ። የጅቡቲ መንግስት ከኢትዮጵያና ከቻይና ጋር ያደረገው የነዳጅ ፍለጋ ግንባታ ስምምነት በምስራቅ ኢትዮጵያ የሚገኙትን የሶማሊያ አማጺ ቡድን አባላት አስቆጥቷል። የቪኦኤው ባልደረባችን ሃሩን ማሩፍ ዘግቦበታል። መስታወት አረጋው ታቀርበዋለች።
ጅቡቲ ስፋቱ አነስተኛ ቢሆንም ለቀይ ባህር ባላት የወደብ ቅርበት በብዙዎች የውጭ ባለሀብቶች የንግድ እንቅስቃሴ ተፈላጊ ያደርጋታል። ባለፈው ሳምንት የጅቡቲው ፕሬዝዳንት እስማኤል ኦማር በኦጋዴን ለታቀደው የነዳጅ ማውጣት ስራ መጀመር የመሰረት ድንጋይ አስቀምጠዋል። ይህ ግንባታ ጋዝን ወደ ፈሳሽነት የሚቀይር ፋብሪካን የሚጨምር ነው። የግንባታው ስፍራም ከጅቡቲ 16 ኪሎ ሜትር ርቀት ላይ የሚገኝ ነው። ከኢትዮጵያ እስከ ጅቡቲ ወደብ ወደ 800 ኪሎ ሜትር የሚጠጋው የነዳጅ ማስተላለፊያ ቱቦ መዘርጋትም በስምምነቱ ተካቷል። የዚህ ግንባታ ስራ ወደ 4 ቢሊዮን የአሜሪካ ዶላር እንደሚፈጅ የጅቡቲው የተፈጥሮ ኃይል ሚኒስትር አቶ አሊ ያኮብ መሐሙድ ገልጸዋል። ፖሊ ጂሲኤል የተባለው ስምምነቱን የፈረመው የቻይና ድርጅት ለግንባታው የሚያስፈልገውን ወጪ እንደሚሸፍንና ነዳጁ ወደ ቻይና እንደሚላክ አስታውቋል። በዚህ ስምምነት የጅቡቲ ኢኮኖሚ እንቅስቃሴን በእጅጉ ያድጋል ብለዋል የጅቡቲ የተፈጥሮ ኃይል ሚኒስትር አቶ አሊ ያኮብ መሐመድ።
ጅቡቲና ለውፋይዳ ውጅርታ ደወርታ ኢን ድርዱ
የጅቡቲ መንግስት በከፍተኛ ደረጃ ተጠቃሚ ይሆናል። ለ700 ስራ ፈላጊዎችም የስራ እድልን ከመፍጠር አንስቶ ግንባታው እንደታቀደው ከተጠናቀቀ ለብዙ ሺህ ሰዎች የስራ እድል የመክፈት አቅም ያለው ነው።
ይህ የነዳጅ ፍለጋ ስራ ጅቡቲ ከአንድ የቻይና የግል ድርጅት ጋር ያደረገችው ነው። በእቅዱ መሰረት ከተከናወነ እንደ አውሮፓውያኑ አቆጣጠር በ2018 የግንባታው ስራ ተጠናቆ ነዳጅ የማውጣት ስራው ይጀምራል። የጅቡቲው የተፈጥሮ ኃይል ሚኒስትር ይህ ለሀገሪቱ የመጀመሪያው ከፍተኛው የግል ፕሮጀክት እንደሆነም ተናግረዋል።
ኦርታ ወሐልጉ ብላብያ ኢላ
በአመት ወደ 3 ሚሊዮን ቶን የሚጠጋ የተፈጥሮ ጋዝ እናገኛለን ብለን ያቀድ ነው። በተከታዩ 3 ዓመታትም ከ10 ሚሊዮን ቶን በላይ ለማግኘት አቅደናል።
በሌላ ወገን ጋዙ በተገኘበት ስፍራ የሚንቀሳቀሱና የኢትዮጵያን መንግስት የሚፋለሙ ሸማቂዎች ፕሮጀክቱን ተቃውመዋል። የኦጋዴን ነጻ አውጪ ግንባር በመባል የሚታወቀው ONLF አማጺ ቡድን ግንኙነት ኃላፊ አብዱራህማን ማህዲ የተደረገው ስምምነት ተቀባይነት የለውም፣ ስምምነቱ ያካባቢው ነዋሪ የሆኑትን የደቡብ ኦጋዴን ጎሳዎችን አላማከረም፣ ስለዚህ መቀጠል የለበትም ብለዋል። የጅቡቲው የተፈጥሮ ኃይል ሚኒስትር ግን በቅርቡ የነዳጅ ቁፋሮን ስፍራ እንደጎበኙና የጸጥታ ማስከበር ስራው እየተከናወነ መሆኑን ገልጸዋል። ስምምነቱ የተካሄደው በሁለት ነጻ ሀገሮች መካከል እንደሆነና ከኢትዮጵያ ጋር ሀገራቸው በርካታ ሌሎች ፕሮጀክቶች እንደምታካሂድ ገልጸው ጥቅሙ ለሁለቱም ሀገሮች ነው ሲሉ አስመረውበታል። ከኢትዮጵያ መንግስት እስካሁን ምንም አይነት መግለጫም ሆነ አስተያየት ስለ ስምምነቱ አልተሰጠም። እንደ አውሮፓውያኑ አቆጣጠር በ2007 የኦጋዴን ነጻ አውጪ ግንባር በመባል የሚታወቀው አማጺ ቡድን በመስራቅ ኢትዮጵያ አቦሌ በተባለች ትንሽ መንደር በነዳጅ ፍለጋ ስራ ላይ የተሰማሩ 9 ቻይናውያንን ጨምሮ በርካታ ሰዎችን እንደገደሉ የሚታወስ ነው።
በዩናይትድ ስቴትስ ፕሬዝዳንትነት በሚደረገው የምርጫ ውድድር ትናንት ትኩረት ስበው የዋሉት ሚችገንና ሚሲሲፒ ክፍለ ግዛቶች ናቸው። በሚችገን በተካሄደው ቀዳሚ ምርጫ ዲሞክራቱ በርኒ ሳንደርስ በአጠቃላይ ድምፅ እየቀደሙ ያሉትን ሂለሪ ክሊንተንን ለጥቂት አሸንፈዋቸዋል። በሚሲሲፒ ደግሞ ሂለሪ ክሊንተን ሳንደርስን በብዙ ድምፅ በልጠዋል። ከሪፐብሊካውያን ዶናልድ ትራምፕ በሁለቱም ጠቅላይ ግዛቶች ማሸነፍ ቀጥለዋል። የአሜሪካ ድምፅ ራዲዮ ብሔራዊ ዘጋቢ ጄ ሜሎን ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች።
በርኒ ሳንደርስ በሚችጋን ማሸነፋቸው የዲሞክራሲያዊ ፓርቲን ውክልና አግኝቶ በሀገሪቱ ፕሬዝዳንትነት ለመወዳደር በዲሞክራቶች መካከል የሚካሄደው ውድድር እንደሚቀጥል አመላክቷል። እስካሁን ባለው ጊዜ ቀዳሚ ቦታ የያዙት ክሊንተን መሆናቸው ይታወቃል።
በርኒ ሳንደርስ ካምፔን
የዛሬው ሁኔታ የሚያሳየው የበርኒ ሳንደርስ የምርጫ ዘመቻ እየተነጋገርንበት ያለነው ህዝባዊ አብዮት፣ እያወራንበት ያለነው ፖለቲካዊ አብዮት በእያንዳንዱ የአገሪቱ ክፍል ጠንካራ መሆኑን ነው።
ሂለሪ ክሊንተን በሚሲሲፒ በብዙ ድምፅ አሸንፈዋል። በሚችጋንም የተወካዮችን ድጋፍ ከሳንደርስ ይጋራሉ። በመጪው ሳምንት በአምስት ትልልቅ ክፍለ ግዛቶች በሚካሄደው ቀዳማዊ ምርጫም በተወካዮች ውክልና ረገድ በሰፊው እየመሩ ነው።
ለእኔ ከሰራችሁ፣ እኔን ከመረጣችሁ ለእናንተ ለፋለሁ። በእያንዳንዷ ዕለት ጠንክሬ ሰራለሁ።
በሪፑብሊካውያን በኩል ዶናልድ ትራምፕ በሚሲሲፒና በሚችጋን በማሸነፋቸው የሪፑብሊካዊ ፓርቲ ውክልና ወደ ማግኘት የሚያመራቸው አንድ እርምጃ ሄደዋል። ትራምፕ በበኩላቸው ከቅርብ ጊዜያት ወዲህ በእሳቸው ላይ አሉታዊ የሆኑ ማስታወቂያዎች በቴሌቪዥን ሲታዩ የቆዩ ቢሆንም በማሸነፋቸው ኩራት እንደተሰማቸው ገልጸዋል።
ክፉኛ ጥቃት ሰንዝረውብኛል። እያንዳንዳቸው ጥቃት የሰነዘሩብኝ ሰዎች ከምርጫው ተሰናብተዋል። በዚህም ኩራት ይሰማኛል። በአገራችን መኖር ያለበት ይህ ነውና።
የኦሃዮ ክፍለ ግዛት አስተዳዳሪ ጆን ኬሲች እና ሴኔተር ቴድ ክሩዝ ወደኋላ ቀርተዋል። ኬሲች ደጋፊዎቻቸው በመጪው ሳምንት በክፍለ ግዛታቸው ወደሚካሄደው ቀዳሚ ምርጫ አሻግረው እንዲያዩ አሳስበዋል።
ሰዎች በአዎንታዊ መንፈስ የሚካሄድ የምርጫ ዘመቻን መሸለም የጀመሩ ይመስለኛል። በፖለቲካው ዓለም ማድረግ ያለባችሁ ይህን ነው በማለት ልጆቻቸውን የሚያስተምሩበት ለአንድ ሳምንት ጠብቁና በኦሃዮ ክፍለ ግዛት በሚካሄደው ምርጫ እናሸንፋለን፣ እናም ሁኔታዎች ይለወጣሉ።
በአይዳሆ ቀዳሚ ምርጫ ያሸነፉት ቴድ ክሩዝ ትራምፕ በብሔራዊ ደረጃ ያላቸው ድጋፍ እየወረደ መሆኑን የድምፅ መለኪያ አሃዞች ማሳየታቸውን ሳይጠቅሱ አላለፉም።
ከዶናልድ ትራምፕ ጋር ትንቅንቅ ላይ መሆናችን የሚያሳዩ አዳዲስ አሃዞች ከጥቂት ደቂቃዎች በፊት ዎል ስትሪት ጆርናል ጋዜጣ ላይ እንደወጡ እናውቃለን።
በመጪው ሳምንት ማክሰኞ ላይ ቀዳሚ ምርጫ ከሚካሄድባቸው አምስት ክፍለ ግዛቶች ዋናዎቹ ፍሎሪዳና ኦሃዮ ናቸው።
ክብራትና ክብራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። አሁን ከምሽቱ 3 ሰዓት ከ29 ደቂቃ ነው አዲስ አበባ ላይ። ተከታዩ ዝግጅት አሜሪካና ህዝቧ ነው።
እንግሊዛውያኑ ወጣት ሮሊንግ ስቶንስ እንደ አውሮፓ ቁጣጠር በ1960ዎቹ በሮክ ኤንድ ሮል የሙዚቃ ስልት የተለየ አድማጭ ያገኙ ተወዳጅ ሙዚቀኞች ናቸው። ሮሊንግ ስቶንስን ጨምሮ ዘ ሁ እና ዘ ኪንግስ በጊዜው በግንባር ቀደምትነት ይታወቃሉ። ለዛሬው አሜሪካና ዝዋ መስታወት በሙዚቀኞቹ ዙሪያ አጠር ያለ ዝግጅት አላት።
ወጣት እንግሊዛውያኑ ሮሊንግ ስቶንስ እንደ አውሮፓውያን አቆጣጠር በ1960ዎቹ በሮክ ኤንድ ሮል የሙዚቃ ስልት የተለየ አድማጭ ያገኙ ተወዳጅ ሙዚቀኞች ነበሩ። ሮሊንግ ስቶንስን ጨምሮ ዘ ሁ እና ዘ ኪንግስ በጊዜው በግንባር ቀደምትነት ይታወቃሉ። ሮሊንግ ስቶንስ ከሌሎች የሙዚቃ ባንዶች የተለየ የሚያደርጋቸው የአባላቱ ረጃጅም ጸጉርና የአሜሪካንን የብሉስ ስልት በሙዚቃ ስራቸው ውስጥ ያካተቱ ስለነበር ነው። ሙዚቃቸው ዘመን ሳይሽረው እስካሁን ይደመጣል። በተለያዩ መድረኮችም የሙዚቃ ስራዎቻቸውን በማሳየት ላይ ናቸው። የቀድሞውም አዲሱም ትውልድ አሁንም ሙዚቃቸውን ያደምጣል፣ በሙዚቃቸው ይደሰታል። በሙዚቃው ዓለም ለረጅም ጊዜ እንደመቆየታቸው ስለ ሙዚቃ ስራቸውና ስለ ህይወት ተሞክሯቸው ተደጋግሞ ተነግሯል። የፋይዛ ኤልማስሪ አዲሱ መጽሐፍ ደግሞ በተለየ የሙዚቀኞችን የሚክ ጃገር፣ የኬት ሪቻርድስ፣ የሮኒ ውድን፣ የቻርሊ ዋትስ እና የቢል ዋይመን ታሪክ በስፋትና በጥልቀት ይዞ ቀርቧል። የመጽሐፉ ርዕስ ካውንቲንግ ዳውን ዘ ሮሊንግ ስቶንስ ይሰኛል። በሙዚቃ አድማጮች ተወዳጅ የሆኑት 100 የሚሆኑ ሙዚቃዎቻቸውም ተካተዋል።
They've been rock and roll stars now for 50 years. At the time they came out, nobody thought rock and roll was a long time.
ካለፉት 50 ዓመታት አንስቶ እስከ ዛሬ ድረስ የሮክ ኤንድ ሮል ኮከቦች ናቸው። ያኔ የሮክ ኤንድ ሮልን የሙዚቃ ስልት ለመጀመሪያ ጊዜ ለአድማጭ ሲያቀርቡ ብዙ አድናቂ ስለማግኘታቸው እርግጠኛ አልነበሩም። ለዚህ ያህል ጊዜም ተወዳጅነቱ ይቀጥላል ብሎ ያስባል አልነበረም። የሙዚቃው ተወዳጅነት ሳይቀንስ ግን ለ50 ዓመታት መደመቱ የሚያስገርም ነው።
የሙዚቃ ባንዱ አባል የሆነውና ደራሲው ጂም ቢቪሊያ ታሪክ ጸሐፊም ነው።
I think a lot of people get the impression that Mick Jagger, who's the lead singer, is the leader of the group and Keith Richards is the guitarist and the musical leader. ብዙ ሰዎች
የሚያውቁት የሚመስለኝ ድምጻውያኑ ሚክ ጃገር እና ኪት ሪቻርድስ የባንዱ ሊድ ጊታር ተጫዋች የሙዚቀኞቹ መሪ እንደሆኑ ነበር። እውነታው ግን ይህ ብቻ አይደለም። በባንዱ የሚጫወቷቸው ሙዚቃዎች ብዙዎቹ የሚደረሱት በሚክ ጃገር፣ የተቀሩት ደግሞ በኪት ሪቻርድስ ነው። ሁለቱም ከባንድ መሪነታቸው በበለጠ የሚያስደንቅ ተሰጥኦ ያላቸው የሙዚቃ ደራሲዎችም ናቸው።
ሮሊንግ ስቶንስ ለ50 ዓመታት የስራና የስኬት ዘመን ቢያሳልፉም በጣም አሳዛኝና ባንዱ እስከ መበተን የሚያደርስ ችግሮችንም አሳልፈዋል።
Mick Jagger and Keith Richards, you know, their personalities clash a lot, but I think in the long run what they've realized.
Mick Jagger እና Keith Richards በመካከላቸው የሥራ ግጭት ተደጋግሞ ተከስቷል። ነገር ግን ከጊዜ ርዝመት የተረዱት ነገር ቢኖር በጋራ የሚሰሩት ሥራ ብቻ ለስኬት እንደሚያበቃቸው ነው። በተናጥል የሚያስደንቅ ችሎታ ቢኖራቸውም የተሻለውና የስኬታቸው ምስጢር ግን በጋራ መስራታቸው ነው።
Waiting on a Friend ከታቱ ከተሰኘው በ1981 እንደ አውሮፓውያን አቆጣጠር ለአድማጭ ከቀረቡት ስራቸው ውስጥ አንዱ ነው። ቢቪግሊያ የስኬት ተራ ላይ ደግሞ የ13ኛነትን ተራም አግኝቷል።
I like this song because Mick Jagger and Keith Richards are the leaders of the band and they've had kind of a fractious relationship.
ሙዚቃው አድርገዋለሁ። ምክንያቱም ሚክ ጃገር እና ኬት ሪቻርድስ እንደ ባንድ መሪነታቸው ፈተናዎች ባጋጠሟቸው ጊዜ እኛ ጓደኛሞች እኮ አይደለንም፣
የሙዚቃ ስራ ብቻ ነው ያገናኘን እስከ ማለት ደርሰው ነበር። ቅርርባቸው ግን ከዛም ያለፈ ስለመሆኑ ይህ ሙዚቃ ቁልጭ አድርጎ ያሳያል።
ይህ ሙዚቃ በአውተርስ የአድናቆት ተራ ላይ የሁለተኛነት ደረጃ ይዞ ነበር።
This was a song written at a time when there was a lot of tumult around the world, and the song is really fascinating.
ባለማችን ግራ መጋባትና ያለመረጋጋት በሰፈነበት ጊዜ የተጻፈ ሙዚቃ ነው። የሚያስገርም ሙዚቃ ምክንያቱም መልእክቱ ጠንካራ ስለሆነ፣ ግጥሙን ስትሰማ ሚክ ጃገር በሜዳ ላይ መጣላቱ ትክክል ስለመሆኑና መፍትሄ ስለማምጣቱ አላውቅም፣ ምንስ ማድረግ ይችላልው? እኔ የምችለው መስፈን ብቻ። በዚህ ሙዚቃ ነገሮችን የሚያይበት መንገድ ለማሳየት ሞክሯል። እናም ምን ያህል አርቆ ሐሳቢ እንደሆነ ይህም ስራው እስከዛሬ ተደናቂነትን ያተረፈለት ነው።
የሙዚቃ ባንዱ ከሰሯቸው ሙዚቃዎች ሁሉ የባንዱን አባላት ያስተሳሰረና ለባንዱ አባላትም ልዩ ትርጉም የሚሰጥ አንድ ሙዚቃ አለ። ቢቪክሊያ እንዳለው
Jumpin' Jack Flash, it's released as a single in 1968. It's one of the most fascinating songs.
Jumpin' Jack Flash, በ1968 ለአድማጭ የቀረበ ነጠላ ዜማ ነው። ባንዱን ከመበተን ያዳነ ታምራዊ ሙዚቃ።
Mick Jagger and Keith Richards were up late one night writing songs. And they were at Keith Richards' estate and they were kind of falling asleep.
Mick Jagger እና Keith Richards አንድ ምሽት ሙዚቃ እየሰሩ በኪት ቤት ያመሻሉ። በጣም በመምሸቱም እንቅልፍ ያዳፋቸው ነበር። ድንገት ከደጅ አንድ ያልተለመደ ድምጽ የሰሙት ሚክ ምንድን ነው የሚጮህ ብሎ ይጠይቃል። ኪት ይመልሳል። ጃክ የተባለው ጠባቂ እየዘለለ ነው ይለዋል። ሚክም ቀበል አድርጎ ይሄ ጥሩ የሙዚቃ ርዕስ ሊሆን ይችላል ይለዋል። ይስማማሉ። ሙዚቃውም ይጻፋል። እናም ድማጮች ዘንድ ሙዚቃው እጅግ ተወዳጅ ሆነ።
The cool thing about the Rolling Stones, I think, was that they were unafraid to confront sort of the darker side.
Rolling Stones ልዩ የሚያደርጋቸው የህይወትን ደግ ደጉን ብቻ ሳይሆን ክፉንም ለመቀበል ሁልጊዜም ዝግጁ መሆናቸው ነው። ይህ ሁኔታቸው ደግሞ ሰውነታቸውን ቁልጭ አድርጎ ያሳያል።
ጂም ቢቪግሊያ Rolling Stone የሙዚቃ ባንድ ውስጥ Counting Down የተሰኘው የሙዚቃ ደራሲ ሲሆን ለባንዱ የሙዚቃ ረጅም እድሜ ስኬት የእያንዳንዳቸው የባንዱ አባላት ጥረት ነው ይላል።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ተከታዩ ዲሞክራሲ በተግባር ነው።
አሁን የዛሬው ዲሞክራሲ በተግባር የአሜሪካው ዲሞክራሲ በተግባር ላይ ያቆየናል። ከፊታችን ጥር 12 2009 ዓመተ ምህረት የዛሬ ዓመት ማለት ነው አዲሱ እንግዲህ እስከ ጥር 11 2013 ዓመተ ምህረት ለሚመጡት 4 ዓመታት የዩናይትድ ስቴትስን መንግስት የሥራ አስፈጻሚ ክንፍ የሚመራውን 45ኛውን የዩናይትድ ስቴትስ ፕሬዚደንት ዋና ሥራ አስፈጻሚና የሀገሪቱ ጦር ኃይሎች ጠቅላይ አዛዥ ለመምረጥ ለሚደረገው ፉክክር ሁለቱ ዋና ዋና ፓርቲዎች በየራሳቸው የሚወክሉትን እጩ ለማውጣት ትንቅንቁ ቀጥሏል። የሪፐብሊካን ፓርቲው በ17 ተፎካካሪዎች መካከል የተጀመረውን ሩጫ አሁን ወደ 4 የፍጻሜ አቅራቢያ ሯጮች አድርሶታል። በባለ ቢሊዮኖች ዶላሩ ቱጃር የቤቶች አናጺና ሻጭ፣ የሆቴሎች፣ የቁማር ቤቶች፣ የጨርቃጨርቅ ፋብሪካዎች ባለቤትና የሌሎችም የብዙ የንግድ ሥራዎች ባለቤት እስከ ቅርብ ጊዜም የቴሌቪዥን ፕሮግራም መሪ በነበሩት በዶናልድ ጄ ትራምፕ መሪነት የቴክሳስ ሴናተርና የፍሎሪዳ አቻቸው ቴድ ክሩዝ እና ማርኮ ሩቢዮ እንዲሁም የኦሃዮ ጠቅላይ ገዢ ጃን ኬሲክ ተከታትለው ወደ ፍጻሜው እየገሰገሱ ነው። በዲሞክራቲክ ፓርቲው በኩል ደግሞ ሂላሪ ክሊንተን በሚመሩት ምርጫ ከጠንካራው ተፎካካሪያቸው በርኒ ሳንደርስ ጋር ተናንቀዋል። የሜሪላንድ ጠቅላይ ግዛት የቀድሞ አገረ ገዢ ማርቲን ኦማሌ መንገዱ ሻካራ ጠባብና አቀበት ሆነባቸውና ራሳቸውን በጊዜ አሰናበቱ። የዲሞክራቲክ ፓርቲው እጩ ለመሆን 2383 የፓርቲ እንደራሴዎችን ድምፅ ማግኘት ያስፈልጋል። ሂላሪ ክሊንተን ግማሹን ያህል ጨብጠዋል። እስካሁን 1237 እንደራሴዎችን ዴሌጌቶችን ይዘዋል። ሳንደርስ ደግሞ 571 እንደራሴዎችን ወይም ዴሌጌቶች አሏቸው። ወደ ሪፐብሊካን ፓርቲው ዞር ካልን ደግሞ የሪፐብሊካን ፓርቲ ውጪው ለመሆን 1237 የፓርቲ እንደራሴዎችን ድምጽ ማግኘት ያስፈልጋል። እስከ ዛሬ በተሰጡት ድምጾች ቀዳሚው ዶናልድ ትራምፕ 458 ተከትለዋቸው ያሉት ክሩዝ 359 ሩቢዮ 151 ኬሲክ 54 ዴሌጌቶችን ወይም የፓርቲ እንደራሴዎችን ተከፋፍለዋል። በነገራችን ላይ በሪፐብሊካን ፓርቲው መካከል ያለው ትንቅንቅ በከፍተኛ ሁኔታ ግሎ እንደቀጠለ ነው ያለው። የኒው ጀርሲው ክሪስ ክሪስቲ የዚሁ የፕሬዝደንታዊ ፉክክሩ የቀድሞ ተፎካካሪ የነበሩ ከ17ቱ መካከል ከዶናልድ ትራምፕ ጎን ቆመዋል። በቀድሞ ፕሬዝደንታዊ ምርጫ በባራክ ኦባማ የተሸነፉት ሚት ራምኒ ማርኮ ሩቢዮን ምረጡ እያሉ ናቸው። ካርሊ ፊዮሪና እሳቸውም እንደዚሁ የሰሞኑ ተፎካካሪ ነበሩ። ከ17ቱ አንዱ ነበሩ። የኤችፒ ኩባንያ መሪ ነበሩ። ቀደም ሲል ለቴድ ክሩዝ ድጋፋቸውን ዛሬ ሰጥተዋል። በጣም የጋለ ነው ሜዳው። ይህንን የዘንድሮውን የአሜሪካ ፕሬዚደንታዊ ምርጫ እንዲገመግሙልኝ በመሪ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር የሆኑትን ዶክተር ሰይድ ሐሰንን ጠይቄያቸው ነበር። ምን ያስባሉ ፕሮፌሰር?
በጣም አስጸያፊ ነው። በነገራችን ላይ ለአሜሪካም ለሀገሪቱም የሚጠቅም አይደለም። በጣም የሚያስጸይፍ ነገር ነው። ሪፐብሊካኖቹ ጥሩ ካንዲዴቶች አላቀረቡም፣ ብዙ ጊዜም ወሰዱ። የትራምፕ ጉዳይ በጣም የሚያስፈራ ነው።
ለምንድን ነው የሚያስፈራው?
አንደኛ ፖሊሲ ነገር ይሄን ይሄን ብሎ ይሄን አደርጋለሁ ብሎ የዘረዘረው ነገር የለም እና የሚጠቀምበት ቋንቋም መጥፎ ነው። ሁለተኛ ደግሞ አሜሪካኖችን የሚያጋጭ ነው፣ መልስ የለውም። አገር ስላላት ጥያቄ የውጭ ጉዳይም ሆነ የውስጥ ጉዳይ በሚመለከት ምንም መልስ የለውም እና ህዝቡንም ደግሞ እንደዚሁ የሚያቀርን ነገር ነው። መጥፎ ንግግር ያደርጋል። ቋንቋውም ሁሉ ነገር የሚጠቅም ምቅም አይደለም፣ መጥፎ ነው።
ዶክተር ሰይድ መቼም ብዙ ሰው ነው ይህንን እያለ ያለው በዶናልድ ትራምፕ ላይ ብዙ ሰው ነው ቅሬታውን ተቃውሞውን እየገለጸ ያለው። ነገር ግን እየደገፋቸው እዚህ ቦታ ላይ ያደረሳቸውም ሰው ነው። የአሜሪካ የዲሞክራሲ ባህሪ ነው እዚህ ያደረሳቸው እና ሰው እንደዚህ አይነት ነው የምንፈልገው መሪ ብሎ እዛ ካወጣቸው ለምንድን ነው አደገኛና አስቀያሚ የሚሆነው? የዲሞክራሲ ውጤት አይደለም?
አደገኛ ቢሆንም ያለው አማራጭ አሁን ባለው ሁኔታ ስመለከተው ያለው አማራጭ እሱ ሊያሸንፍም ይችላል። በነገራችን ላይ እንዲያሸንፍ ማድረገው እንጂ ነገሩን እሱ እንዳያሸንፍ አድርጎ እሱን ለመጥለፍ ማድረግ በጣም ለአሜሪካም የበለጠ አደጋ ነው እና ህዝቡ እስከመረጠው ድረስ ዋናው ነገር የአሜሪካ ዲሞክራሲ መጠበቅ አለበት፣ ህገ መንግስቷ መጠበቅ አለበት፣ የህዝቡ መብት መጠበቅ አለበት እና ምንም ቢሆንም ማንወደው ቢሆንም የማይወደው ቢሆንም ሪፐብሊካኖቹ እሱ ካሸነፈ ያ ነገር መጠበቅ አለበት ብዬ አምናለሁ። ከመጀመሪያ እስከ መጨረሻ ድረስ ለሀገሪቱ የሚያዋጣው እሱን ካሸነፈ ማሸነፍ አለበት ባይ ነኝ በበኩሌ።
ለመሆኑ ምንድን ነው ዶናልድ ትራምፕ እንዲህ አይነት በጣም አነጋጋሪ የሆኑ ነጥቦችን እያነሱ ይህንን ያህል የሪፐብሊካን ፓርቲውን አባላት ድጋፍ እያገኙ በውድድር ውስጥ መሪ እንዲሆኑ ያስቻላቸው ነገር ለምንድን ነው? ያንን ያህል ድጋፍ ከሪፐብሊካን ፓርቲው እያገኙ ያሉት ከ34% በላይ ነው እያገኙ ያሉት ድጋፍ።
ይህን ነገር ላመጣው የኢንካም ኢንኳሊቲ ምን ትለዋለህ?
የገቢ መዛባት
ነው እና ብዙ ሰው ድህነት አጥቆታል እና ሀብቱ ወደ ተወሰኑ ሰዎች ጋር ሄዷል። በዛ አድርገህ ስትመለከተው የሚስተር ሳንደርስ እና የትራምፕ ደጋፊዎች አንድ ናቸው እና የተወሳሰቡ ነገሮች አሉ። ኦባማም ስልጣን ከቆየ 7 ዓመት ሆኗል። ጥቁር ስለሆነ የማይወዱትም አሉ። የሚወነጅሉት እነዚህ ስራ አጦቹ ወጩ በተለይ ነው። በጣም ስኪልድ ያልሆኑ ሰዎች ስራቸውን ያጡ ደግሞ በጣም ፍራቻ ያላቸው የእነሱን ቋንቋ ነው የሚናገረው ፍራቻቸው የምናገረው እና የሪፐብሊካኖቹ ብቻ አይመስሉኝም እሱን የሚደግፉት ሌሎችም አሉ፣ ነጮቹ ወይም አብዛኞቹ እንጂ በዲሞክራቶችም እንዲገንዶችም የሚደግፉታል ባይ በበኩሌ።
ሌላው ዶክተር ሰይድ እኚህ ሰው ይዘዋቸው የተነሱትና እያራመዷቸው ያሉት ወደዚህ ወደ ፕሬዚደንታዊ ንግግሩ ከገቡበትና ብዙ ድጋፍ እያገኙ ከመጡበት ጊዜ ጀምሮ እዚህ ሀገር የሚኖሩ ያልተመዘገቡ የውጭ ዜጎችን አስወጣለሁኝ የሚል አቋም አላቸው። ሙሉ በሙሉ አስወጣለሁኝ ከሀገር ነው የሚሉት ወደ 13-14 ሚሊዮን የሚሆን ሰው። በዩናይትድ ስቴትስ እና በሜክሲኮ መካከል አጥር ገነባለሁኝ እያሉ ያንን ወጪ ሜክሲኮ ትከፍላለች እያሉ እየተናገሩ ነው። ሙስሊሞች ወደ አሜሪካ እንዳይገቡ ይታገዱ ያለ ልዩነት ብለው እየተናገሩ ነው። እና ሌሎችም እንደዚህ አይነት ግዙፍ የሆኑ አነጋጋሪና ከፋፋይ ናቸው የተባሉ በተለይ በራሱ በአሜሪካ ማህበረሰብ ውስጥ ሀሳቦችን እያነሱ ነው እየተወዳደሩ ያሉትና እንዲህ አይነት ግዙፍ ነገሮችን ፕሬዚደንት ሆነው ቢመረጡ ማሳካት ይችላሉ ብለው ያስባሉ?
አይችሉም። በፍጹም ይችል አይደለም። አሜሪካ የአሜሪካ ኢኮኖሚ የምንቀሳቀሰው መንገድ በመስራት ኢንፍራስትራክቸር በመስራት እና እርሻው ላይ የቤቶች በመስራት ላይ ያለው የሚያንቀሳቅሰው ሜክሲካኖች ናቸው፣ ውጭ ሀገር ሰዎች ናቸው የሚያንቀሳቅሱት። ሊሆን አይችልም። አሜሪካ እነዚህ ሰዎች እዚህ የሚመጡበት ምክንያት እኛ ስለምንፈልጋቸው ነው፣ የአሜሪካ ኢኮኖሚ ስለሚፈልጋቸው ነው እና የፖለቲካ መጠቀሚያ ስለሚያደርገው እንጂ የአሜሪካ ተጠቃሚ ነች በእነዚህ ሰዎች ጉልበት እና አንደኛ። ሁለተኛ ደግሞ አሜሪካ ራሷ ከ2.2 ሚሊዮን እስረኛ አላት። ያንን እንኳ ሁሉ መደገፍ አቅቶናል። ብዙ በስቶ ብናል 80-90 ቢሊዮን ዶላር በየአመቱ እናጠፋለን፣ እስር ቤት ለማስቀመጥ ብቻ እንኳ ለዛ እንኳ። ስለዚህ ውሸት ነው። ይሄን የሚናገረው ነገር የሚደረግም አይደለም፣ ከአንጀቱም አይመስለኝም።
ምን ማለቱ ነው? ከአንጀቱ አይመስለኝም ማለት አደባባይ ላይ ቆሞ እየተሟገቱበት
እንደማያደርገው ያውቃል። ይህንን የሰዎችን በውጭ ሀገር ስደተኞች፣ እዛ ሀገር ያሉትን የውጭ ሀገር ሰዎች ሜክሲካኖቹ፣ ሰው ሲቸገርና ሲጨንቀው ሌላውን ይከሳል፣ ሌላውን ይጣላል፣ ሌላ የኔ የማይባለው የእሱ ዞር ያልሆነ ነገር ይጣላል። እና ይህ በዚህ ያንን ለመጠቀምና ለፖለቲካ መጠቀሚያ ብሎ ነው እንጂ ያለነሱ ቤት የሚሰራ ሰውዬ ነው። ሁልጊዜ የሚቀጥራቸው ሜክሲካኖች ናቸው እና በኋላ ከእውነቱ የሚናገር አይመስለኝም። የአሜሪካ ኢኮኖሚ የሚፈልጋቸው ሰዎች ናቸው።
ለነገሩ አሁን እርስዎ እንዳሉት በዲሞክራቶቹ በኩል የበርኒ ሳንደርስ እና በሪፐብሊካኑ በኩል የዶናልድ ትራምፕ ደጋፊዎች ተመሳሳይ ሽታ ያላቸው ናቸው የሚመስሉት እና የአሜሪካ ምጣኔ ሀብት በተለይ ፕሬዚደንት ባራክ ኦባማ ወደ መንበረ ስልጣኑ ከገቡ ጊዜ ጀምሮ ብዙ ለውጥን አሳይቷል ብለው የሚሟገቱ ሰዎች አሉ። በሌላ በኩል የእነዚህ የሁለት ሰዎች ደጋፊዎች ደግሞ አዝነዋል፣ ተቆጥተዋል፣ ለውጥ ይፈልጋሉ የሚሉ ጥያቄዎችን እያነሱ ነው እያንቀሳቀሱ ያሉትና እነዚህም የፖለቲካ ሰዎች እየነካኩና እየኮረኮሩ ያሉት የፕሬዚደንት ኦባማን ያለፉ 7 ዓመታት ጉዞና አሁን እየተነሱ ያሉ ጥያቄዎች፣ እነዚህ ሁለት ሰዎች እያነሱ ያሏቸውን ጥያቄዎች እንዴት ነው እርስዎ የሚያዩት?
ይህ እንግዲህ የኢኮኖሚ ድቀቱ በፈረንጆቹ አቆጣጠር የ2007 2008 2009 የደረሰው የፋይናንሽል ክራይሲስ የኢኮኖሚ ክራይሲስ
በፕሬዚደንት ቡሽ ጊዜ የነበረውን ነው የሚሉኝ?
ያ በዛ ጊዜ ከዛ ኦባማ የወረሰው እዛ በዙ የተነሳ ሀብቱ የተወሰኑ ሰዎች ጋር ኢኮኖሚ የተሻለው ቢመጣም ብዙ ነገር የተሻሻለ ቢሆንም እንዲህ አሁን የቀሩ ሰዎች አሉ እና ፍራቻም ያላቸው ብዙ ሰዎች አሉ። የአሜሪካ ሀብት በተወሰኑ ሰዎችን እንዲጠቃለል ሆኗል። እነዚህ ደግሞ ሀብታም የሆኑ ሰዎች ከወል ስትሪት ጋር እና ከፖለቲካው ጋር ጠጋ ያሉ ሰዎች ናቸው። ሌላው
ዋል ስትሪት የሚሉኝ የዩናይትድ ስቴትስ ትልልቅ ገበያዎች እና ኮርፖሬሽኖች ማዕከል ማለት ነው።
ማዕከል እና ከፖለቲካው ጋር የተጠጉ እነዚህ ያሉ ስራቸው እየከበሩ ያሉ። ስለዚህ ኢኮኖሚ ቢያድግም ድሆቹ የሚፍራቸው እና ድሃ የሆኑ ሰዎች ደግሞ ብዙ አለ እና አዛብቶታል። የዛ በዚህ የተነሳ በግራውን በኩል ያለው በቀኝ በኩል ያለው ተቆጥቷል እና የትራምፕም ሆነ የአቶ ሳንደርስ ተከታዮች እነዚህ ሰዎች ናቸው። በተለይ በማኑፋክቸሪንግ በኩል ስራ ያጡ ፍራቻ ያላቸው ናቸው። ስለዚህ ተመሳሳይ ናቸው የሁለቱም ሰዎች ተከታዮች።
እስቲ ስለ ወግ አጥባቂነት ትንሽ ይንገሩን። ሪፐብሊካኖቹ የሚሟገቱት እኔ የተሻልኩ ወግ አጥባቂ ነኝ ወይም እኔ የተሻልኩ ኮንሰርቫቲቭ ነኝ እያሉ ነው። ምንድን ነው ይሄ ኮንሰርቫቲቭ ንቅናቄ?
ኮንሰርቫቲቭ ጥያቄ እንጂ የሶሻል ጥያቄ ነው። አንደኛ የኢኮኖሚ ኮንሰርቫቲቭ ከሆኑ እኔም እንደነሱ ሆናለሁ። ለምሳሌ መንግስት ብዙ ባያወጣ፣ ኢኮኖሚ ላይ ጣልቃ ባይገባ፣ እንደዚህ ነገሮች የምንፈልጋቸው ናቸው። ግን ሌሎቹ ለምሳሌ ስለ ጌይ ራይትስ የምናምን
የተመሳሳይ ፆታ
ነገሮች የሰው መብት የሚነክ ነገር እነሱ ኮንሰርቫቲቭ የሚሉት ነገር እሱ እያመለጣቸው ነው እና ሪፐብሊካኖቹ ነገሩ እያመለጣቸው እና ወደኋላ እየቀሩ ናቸው እና በዚህ የተነሳ ትንሽ ወደኋላ ቀርተዋል። የሚያዋጣቸውም አይደለም ወደፊት ጠቅላላ ምርጫው ላይ ወደፊትም ስንቀጥል እንደዚሁ ወደኋላ እየተጎተቱ ነው ማለት ይችላል።
ዶናልድ ትራምፕ ሪፐብሊካን ፓርቲውን መወከል የሚያስችል ደረጃ ላይ ናቸው አሁን ብለው ያስባሉ? ዶክተር ሰይድ
ተበታትነዋል፣ ሊወክል አይችልም። ለዚህም ነው አሁን ሪፐብሊካኖቹ ፓኒክ ሞድ ላይ ናቸው፣ በጭንቀት ላይ እና
መረበሽ ውስጥ ናቸው፣
ረበሻ ውስጥ ነው ያሉት እና የእነሱ ሪፕሬዘንት አያደርግም። ስለዚህ የክሊኩ በተለይ ይሄ ሪፐብሊካን ፓርቲውን የሚያሽከረክረው ሀይል ከነሱ ውጭ ነው፣ ፈርተዋል።
ከዶክተር ሰይድ ሐሰን ጋር የጀመርነው ውይይት ይቀጥላል። ሌሎችም ምሁራን እንደዚሁ እየጋበዝን ከእናንተም አድማጮቻችን እየጋበዝን እናቀርብላችኋለን። እንከታተላለን የአሜሪካን ፕሬዚደንታዊ ምርጫና ዲሞክራሲ። እናንተም ተሳተፉ። አመሰግናለሁኝ ዶክተር ሰይድ ሐሰንን። ወደ ተከታዩ ዝግጅታችን እናልፋለን። ሴቶችና ማኅበረሰብ
ወይንሸት ሳህሉ ትባላለች። የ47 ዓመት ሴት ነች። በሐረር ከተማ ቀበሌ 19 አካባቢ ነዋሪ ነች። አራት ልጆች አሏት። አራቱም የዩኒቨርሲቲ ተማሪዎች ናቸው። ድንጋይ ተሸክማ ኦቾሎኒ ፈልፈላና አንዳንዴም ጉልት እየሸጠች ልጆቿን ታስተምራለች። ዓለም አቀፍ የሴቶች ቀንን ማለት ማርች 8ን በማስመልከት ጽዮን ግርማ ስለ ኑሮዋ አነጋግራታለች።
ተማሪዎች ናቸው ልጆችሽ? እስቲ ስለ ልጆችሽ ንገሪ።
አዎ ተማሪዎች ናቸው። ጎበዝ ተማሪዎች ናቸው ልጆቹ። የዩኒቨርሲቲ ተማሪዎች ናቸው። በሙሉ ኢንጂነሪንግ ተማሪዎች ናቸው አራቱም። የመጀመሪያው ልጅ ማኒፋክቸሪንግ ኢንጂነሪንግ ተማሪ ነው። ሁለተኛዋም የኮንስትራክሽን ማኔጅመንት ተማሪ ነች። ሶስተኛው መካኒካል ኢንጂነሪንግ ተማሪ ነው። አራተኛውም ሃይድሮሊክ ኢንጂነሪንግ ተማሪ ነች።
እንዴት እያደረግሽ ነው ልጆችሽን ያስተማርሻቸው? እስቲ የልጆቹ የተማሩበትን የኑሮ ሁኔታ አስረጅን።
ልጆቹን ያው እንደ ማንኛውም የዝቅተኛ ቤተሰብ ልጆች ያው በአነስተኛ ገቢ ነው ያደጉት፣ በአነስተኛ የኑሮ ደረጃ ነው ያደጉት። ጎበዞች ናቸው። ቅድሚያ የምንሰጠው ለትምህርታቸው ነው ስናሳድጋቸው እና ያው በእንደዛ አይነት ሁኔታ ነው የተማሩት።
ልጆችሽ ማን ነበር የሚያስጠናቸው? ታስጠናያቸው ነበር?
ያው እኔ ብር ሳገኝ እኔ መጽሐፍቶች ነው የምገዛላቸው ትንሽ ሳገኝ። እነሱም ደግሞ ይጣጣራሉ ያው ለመማር የቅናት እንትን አላቸው፣ ልምድ አላቸው። የመጀመሪያ ወንድማቸውን አዩ። ከዛ በኋላ ሁሉም በዛው ነው የቀጠሉት እና ያጠናሉ፣ በጣም ይጣጣራሉ ለትምህርታቸው። ለዚህም የበቁት በዛ ምክንያት ነው።
ምንድን ነው የምትሰሪው?
እኔ ዝም ብዬ የቀን ስራ ነው የምሰራው። እኔ
ምን አይነት ስራ ነው የምትሰሪው? እስቲ ስለ ስራሽ ንገሪኝ።
ሎዝ ፈለፍላለሁኝ፣ ያው ድንጋይ ስራ ሰራለሁኝ። ያው ብሎኬት ማቀበል፣ ወደ ግንባታ ምናምን የሚሄዱትን ብሎኬት ማቀበል፣ ድንጋይ በባሬላ ማቀበል እና እነዛን ስራዎች እየሰራው ነው የማሳድገው። ሎዝ ደግሞ በኩንታል ሎዝ እንገዛለን እና እንፈለፍላለን። የፈለፈለውን ሎዝ እንሸጣለን ለሸጡልን ሰዎች እና ያው የተወሰነ ብር እናገኝበታለን። በዛ
ምን ያህል ታገኛለሽ በወር?
ሎዙ በሶስት ቀን በአራት ቀን ያው 20 ብርም 15 ብርም ይገኝበታል እና ገለባው ደግሞ ተርፋል ለማገዶነት ያገለግላል። እስከ 25 ብር ድረስ ይገኝበታል። አንዳንድ ጊዜም አይገኝበትም፣ ክስረት ውስጥም ይገባል።
ስንት ሰዓት ይፈጅብሻል ሎዙን ፈልፍሎ ለመጨረስ?
ውይ አንድ እንግዲህ ማዳበሪያ ሎዝ አስቢው ስንት ቀን እንደሚፈጅ። 3 ቀንም 4 ቀንም ሊፈጅ ይችላል። አንድ ሰው ይከብዳል፣ እስከ ሳምንትም ይቆያል። ብዙ ሆነው ከፈለፈሉት ግን በ2 ቀንም ያልቃል።
ቡልኬቱን ስራ ስንት ሰዓት ትሰሪያለሽ? ስንት ሰዓት ጨርሰሽ ወደ ቤት ትመጫለሽ?
ጠዋት እንገባለን ያው አብሮን ከሚሰሩት ሰዎች ጋራ እንግዲህ እንዳለቀ 9 ሰዓትም 8 ሰዓትም 7 ሰዓትም እንዳለቀ እንወጣለን። ሰዓት የለንም። አንዳንድ ጊዜም እስከ ማታ ድረስ እንቆያለን።
ምን ያህል ታገኛለሽ እዛ?
ከ500 እስከ 700 ድረስ ያለው እንግዲህ እንደተሰራ ነው፣ እንደ አቅምሽ ነው፣ እንደ ሰራሽው ነው የሚገኘው። እንደ ይህን ያህል አገኛለሁ ብለሽ የምትወስኝበት አይደለም። እንዲህ የወር ገቢ ያለኝ የምትይው አይደለም። ያው ብሎኬቱ ተሰርቶ ተሸጦ ገንብቶ እንትን እስከሚል ድረስ ቆያል። ቦታው ላይ ብሎኬት ለማድረስ እስከሚመጣ ድረስም በመሀል ስራ ሊቆምም ይችላል። ከቀረበ ደግሞ እስከሚሰራና እስከሚጠናቀቅ ድረስ ሊቆይም ይችላል። ስራው እንዳለቀ ነው የሚከፈለው።
ድካሙ እንዴት ነው? ከአንድ ስራ ወደ ሌላ ስራ ስትመጪ፣ ለምሳሌ ብሎኬት ተሸክመሽ መጥተሽ እንደገና።
ድካም ብቻ ሳይሆን ህመምም አለ። ከድካምም በላይ ህመም አለ። አሁን የኩላሊት በሽተኛ ሆኛለሁኝ። የምሰራው ስራና የሚከፈለኝም ብር ተመጣጣኝ አይደለም። ለኑሮም ተሰርቶም ተለፍቶም ኑሮን ከፍ የሚያደርግ ነገር አይደለም። የምታገኘው ብርና የምትኖሪው ኑሮ አይመጣጠንም። ያው በሽተኛ ሆኛለሁኝ። ያው እየተቋቋሙኝ እኩኝ ነው እንግዲህ እነሱ ቦታ እስከሚይዙልኝ ድረስ የግድ መፍጨርጨር ስላለብኝ ያው እየተፍጨረጨርኩኝ ነው እንግዲህ። ቢያመኝም አልተኛበትም።
አሁን ስራ አለ? የቡልኬቱ ስራ
አሁን በአሁኑ ሰዓት ትንሽ እንትን ብሏል፣ ቆም ብሏል።
ለምንድን ነው?
የውሃም ችግር አለ፣ አጠቃላይ አቅርቦት ችግር አለ። አንድ ጊዜ ይሰራል፣ አንድ ጊዜ ይቆማል። ችግር አለ።
ለአራቱም ነው የምትቆርጩ ትምህርት ቤት?
አዎ ለአራቱም ነው። ያው እንዳቅማቸው ይላክላቸዋል።
ይበቃቸዋል የምትልክላቸው?
በፍጹም እንኳን ሊበቃቸው ቀርቶ ምንም የምልክላቸው ገንዘብ ከምንም ነገር ላይ አይደርስላቸውም። ለምንም አይሆናቸውም። ያው እንግዲህ አላማ ነው። የተጨናንቀውም ቢሆን ይማራሉ እንጂ ይሄ በቂያቸው ነው ብለሽ የምትይው ነገር አይደለም። እንዴት ብዬ ልግለጽልሽ? በቃ ምንሽ እንዲህ ብዬ መግለጽ የማልችለው አይነት ነገር ነው።
ልጆች ምን እንዲሆኑ ነው የምትፈልጊው? ምኞትሽ ምንድን ነው?
ትምህርታቸውን ጨርሰው ተመርቀው ራሳቸውን ችለው እንዲኖሩ ነው። እኔ ለእኔ ምንም አይደለም። ለራሳቸው ራሳቸውን ችለው ራሳቸው እንዲኖሩ ነው የምፈልገው። ምኞቴም ያ ነው።
ልጆችሽ ተመርቀው ስራ ይዛሉ ብለሽ ትገምቻለሽ?
እንግዲህ እኔ እንደ እግዚአብሔር ፍቃድ ነው። እኔም አሁን ለጊዜው የማስበው የመመረቃቸውን ሁኔታ ነው እንጂ ይይዛሉ ብዬም እንደዚህ እንትን አይደለም፣ ጉጉትም የለኝም። ምክንያቱም አካባቢ ያሉት ልጆች ብዙዎቹ ያለ ስራ የተቀመጡትን ስለማይ ያው ቢያንስ ውጪ እነሱን ለማስተማር ማወጣ ወጪ ይቀንስልኛል ነው እንጂ አሁን መተው ወዲያው ስራ ይዘው ወዲያው እኔን እንትን ብለው የምለው ነገር የለኝም። ከማየ ሁኔታ ማለቴ ነው። ብዙም አይ ሁኔታ አለ። ብዙ ልጆች ከተመረቀው እንዳውም ላለመመረቅም እንትን ያሉ ሊመረቁ ያሉ ልጆች ራሱ ህይወታቸው እየተበላሸ ያለበት ሁኔታ ነው ያለው። እኛ አካባቢ በተለይ በየዩኒቨርሲቲዎቹ በጣም ችግር ነው። ስለዚህ እኔ በሰላም ከገቡበት ከዩኒቨርሲቲ ውስጥ በሰላም እንኳን እንዲወጡልኝ ነው እኔ ምኞቴ።
አንቺስ እንደ ሴትነትሽ፣ ሴት ነሽ፣ እናትም ነሽ፣ አሁን የአራት ልጆች እናት ነሽ፣ አንቺስ በሴትነትሽ ያስፈልጉኛል የምትያቸው ነገሮች ተሟልተውልሽ ነው የምትኖሪው? እስቲ ስለ ራስሽ ደግሞ ንገሪኝ።
እኔ ስለ ራሴ ይሄ ነው ብዬ የምልሽ ነገር የለም። እኔ አሁን ሴቶች የሚያስፈልጋቸውን ነገር በሙሉ አገኛለሁ ይሟላልኛል ብዬ ለመናገር ይከብደኛል። ምክንያቱም ቅድሚያ የምሰጠው እኔ ለልጆቼ ነው። ከኔ ለልብሴም አልጨነቅም፣ ለማረገውም ጫማ አልጨነቅም፣ ኢቭን ለምግብም ብዙም አልጨነቅም። እኔ ለእነሱ ነው እንጂ የማደላው ለእኔ ብዬ የማስበውም ለእኔ ብዬ አደርጋለሁ ብዬ የምለውም ነገር የለኝም እና ብመኝም አይበቃኝም። ስለዚህ የግድ ያው ይኖራል ብቻ ምን አለፋሽ።
ስለ ማርች ኤት ታውቂያለሽ?
ማርች ኤት የሴቶች ቀን ይመስለኛል።
እንዴት አርገሽ አከበርሽው ማርቼትን? እንዴት አርገሽ አከበርሽው?
እኔ አላስበውም ብዙን ጊዜ።
ለምን?
ምክንያቱም ትኩረቴ ኑሮዬን ለማሸነፍ ደፋ ቀና ነው እንጂ ይሄ ቀን የሴቶች ቀን ነው፣ ይሄ ቀን የዚህ ቀን ነው ብዬ የማስበውም እንትን አይደለም።
የሴቶች መብት ተከብሯል፣ ሴቶች የሚያስፈልጋቸውን ነገር አግኝተዋል ብለሽ ታምኛለሽ?
ኢትዮጵያ ውስጥ በተለይ እኔ ያለሁበት አካባቢ?
አዎ።
ከጎሬና ከንትን ከማሰብ የዘለለ ምንም ነገር እኛ አላየውኛም። ሲወራ ብቻ ነው የምሰማው እኔ።
እናመሰግናለን። ወደ ተከታዩ መልእክት እናልፋለን። የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የባለሙያ ጋዜጠኞች ማኅበረሰብ ሥነ ምግባር ደንብ ጋዜጠኞች እውነቱን ለማሳወቅ በሚሰሩት ሥራ ሁሉ ዘገባቸው ጉዳት እንዳያደርስ መጠንቀቅና ከወግናዊነት መራቅ አለባቸው። ተጠያቂነትም እንዳለባቸው ማወቅ ይኖርባቸዋል። ሁከት ለመቀስቀስ ባለመ የባለሥልጣናትን መግለጫዎች ማጣመምና ልዩ መልክ ሰጥቶ ማቅረብ ግን ከጋዜጠኝነት ሙያ ጋር አይሄድም ሲል ይጀምራል የቪኦኤ ርዕሰ አንቀጽ። ባለፈው የካቲት 24 2008 ዓ.ም www.burundi24.com ቺቢቶኬ ማለትም ባሪያ አይደለሁም በሚል ርዕስ ያቀረበው ጽሑፍ ያን አስተሳሰብ ያበቃውን እምነት ይቃረናል። www.burundi24.com በህትመቱ ያስነበበው ጽሑፍ የዩናይትድ ስቴትሱን ፕሬዚደንት ባራክ ኦባማን ጨምሮ በባለሥልጣናት የተሰጡ መግለጫዎችንና የተወሰዱ እርምጃዎችን በትክክል አያንጸባርቅም። የዚያ ጽሑፍ ቃናም ሆነ አሳሳችና ሁኔታዎችን የሚያባብስ መግለጫ ዓለም አቀፉንና በአጠቃላይ ተቀባይነት ያገኘውን የነጻና የመገናኛ ብዙሃን አገልግሎት ሙያዊ ደረጃ የጠበቀ አይደለም ይልና የአሜሪካ ድምፅ ራዲዮ ርዕሰ አንቀጽ ሐተታውን ይቀጥላል። በቡሩንዲ የዩናይትድ ስቴትስ ኤምባሲ በድረ ገጹ ባወጣው ግልጽ ደብዳቤ ያን ሁከት መቀስቀስን ጨምሮ ጸረ ሩዋንዳ ስሜት ያለው በማስመሰል የቀረበውን ጽሑፍ አጥብቆ አውግዟል። ኤምባሲው ይህን በተመለከተ የቡሩንዲው ፕሬዚደንት ፒየር ኩሩንዚዛ ራሳቸው ያን የካቲት 13 ቀን በቺቢቶኬ የቀረበውን የጥላቻ ንግግርና አመፅ ቀስቃሽ ቋንቋ መኮንናቸውን የኤምባሲው ግልጽ ደብዳቤ አስታውሷል። ኤምባሲው በተጨማሪም እንደ ጥላቻ ጽሑፉ አቅራቢ ወይም አቅራቢዎች ሳይሆን ፕሬዚደንት ኩሩንዚዛ ሀገሪቱን ጥለው የሸሹትን ጨምሮ ቡሩንዲያውያን በሙሉ ወደ ሰላም በሚያመራውና ሁሉንም በሚያሳትፈው የፖለቲካ ድርድር መካፈል እንዳለባቸው በቺቢቶኬ ማረጋገጣቸውን አልዘነጋም። በቡሩንዲ ሁከቱን የቀሰቀሰው ሲቪል ማኅበረሰቡ እንደሆነ አስመስሎ በwww.burundi24.com የቀረበው ጽሑፍ በዘገባው የማይስማሙ የሲቪሉ ማኅበረሰብ አባላት ሁሉ በሰላም ድርድሩ መሳተፍ የለባቸውም ብሎ ያምናልና የቪዮርስ አንቀጽ ሐተታውን በመቀጠል የዩናይትድ ስቴትስ ኤምባሲ በግልጽ ደብዳቤው አጽንኦት የሰጠው በቡሩንዲ የአሜሪካ አምባሳደሯ የተከበሩ ዶን ሊቤሪ እና ልዩ መልእክተኛው ሚስተር ቶማስ ፔሪሎ የካቲት 13 ወደ ቺቢቶኬ የሄዱት የዩናይትድ ስቴትስ መንግሥት ከሁሉም የቡሩንዲ ዜጎች ጋር ያለውን ትብብር ቀጣይነት ለመግለጽ መሆኑን ነው። ሁለቱ የአሜሪካ ባለሥልጣናት ወደ ቺቢቶኬ የተጓዙትም የፖለቲካ እምነታቸው እንደ ተጠበቀ ሆኖ ልጆቻቸውን ለማሳደግና ለማስተማር የተረጋጋችና ሁሉንም ዜጎች በእኩልነት የምታስተናግድ ቡሩንዲን ለማምጣት እድሉን ማግኘት ለሚፈልጉ ዜጎች ለማስረዳት ነው ብሏል። የቪዮኤ ርዕሰ አንቀጽ ሐተታውን ሲያበቃም ነጻው ፕሬስ ነጻና የተረጋጋ ሲቪል ማህበረሰብ ለመገንባት እጅግ አስፈላጊ ነው። በዚህ ረገድ ጋዜጠኞች የሙያ ስነ ምግባራቸውን በመከተል ለህዝብ የሚያቀርቡት ያልተዛባ ትክክለኛና ኃላፊነት የሚሰማው ዘገባ የሚጫወተው ሚና ደግሞ ወደር አይገኝለትም ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
በኢትዮጵያ ወቅታዊ የፖለቲካና ማህበራዊ ሁኔታዎች ላይ የአዲስ አበባ ዩኒቨርሲቲ ምሁራን ለጥያቄዎቻችሁ መልስ ይሰጣሉ። በዚህ ሳምንት ጥያቄዎቻችሁን እስከ ዛሬ እኩለ ሌሊት ላኩልን። አብራችሁን ስለ ቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል ከኛ በኋላ። በእኛ በኩል ሰላም፣ በደህና ደሩ።